ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የወረዳው አስተዳዳሪ
ደቡብ ኢትዮጵያ ክልል ውስጥ በሚገኘው አማሮ ወረዳ ላይ በታጣቂዎች ተደጋጋሚ ጥቃት እየደረሰበት እንደሆነ የወረዳው አስተዳዳሪ ለአሜሪካ ድምፅ ገለጡ።
አካባቢ ላይ ከፍ በመድረስ እንደገና የሰዎችን ህይወት አሁን በማጥፋት ላይ ናሩ የታጠቁ አካላት ናቸው። እስካሁን ለእኛ የመጣው መረጃ መሰረት የኦነግ ታጣቂዎች እንደሆኑ ነው መረጃ።
የወረዳው አስተዳዳሪ አቶ አማኑኤል አብደላ ናቸው። ኦነግ ምላሽ አለው።
ተከሰተ የተባለው ግጭት በመንግስት በኩል በመከላከያ ሰራዊት በኩል የኦነግ ታጣቂዎች ናቸው የሚል ክስ አለ። ይህንን ሁኔታ ግን በጥልቀት ለማወቅ እየተከታተልን ነው።
የኦነግ ስራ አስፈጻሚ አባልና ቃል አቀባይ አቶ ቶሌራ አዳባ ናቸው። ዘገባውን እንመለከታለን።
ሴቶች በነበረው ነውጥ ውስጥ በጥቂት ፐርሰንት ካልሆነ በስተቀረ ሀገር ተረጋግታ በሰላማዊ መንገድ እንድትሄድ ወታደር ካደረገው ሚና በላይ ትልቅ አስተዋጽኦ ያበረከቱ፣ በንጽጽር በሌብነት ባነሰ ደረጃ የሚታሙ፣ ስራቸውን የሚያከብሩ
ጠቅላይ ሚኒስትር አብይ አህመድ የአዲሱን ካቢናቸውን 50% ሴቶች ሚኒስትሮች ማጨታቸው ስለምን እንደሆነ ለምክር ቤቱ ካስረዱበት ቀንጨብ ያደረግነው ነው። ሙሉ ዘገባውን በዜና መጽሔት ክፍለ ጊዜ ይዘናል። ለመሆኑ ይህና በህዝቡ ዘንድ ምን ምላሽ ተሰጠው? የውሳኔውን አንድምታ የሚቃኙ እንግዳ ይዘናል።
በሴቶቻችን እምነት ሊኖረን ይገባል። አጋጣሚ ሆኖ በታሪካችን ብዙ ትልልቅ ከፍተኛ ቦታ ሳገኙ ቀርቷል። ያው የወንድ ተጽዕኖ እና የወንድ ዓለም እንደመሆኑ መጠን ይህ ተለውጧል። በጥሩ ተስፋ ብንመለከተው የተሻለ ይሆናል።
የመጨረሻው ተናጋሪ ደግሞ የኢኒሽቲቭ አፍሪካ ዲሬክተር እንዲሁም የአፍሪካ ንግድ ምክር ቤቶች ስራ አስፈጻሚ ዲሬክተር አቶ ክቡር ገና ናቸው። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ጥቅምት 7 2011 ዓ.ም ስርጭቶቻችን ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከአቀናብሪያችን ብርሃን ጋር ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና። ኢትዮጵያ፣ ኤርትራና ሶማሊያ በምስራቅ አፍሪካ የተገኘውን ሰላም ለማጎላበት በጋራ ለመስራት ተስማሙ። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ፣ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህና የሶማሊያ የውጭ ጉዳይ ሚኒስትር አህመድ ኢሳ አዋድ የተሳተፉበት የሶስትዮሽ ውይይት በዛሬው ዕለት የተካሄደው ሞቃዲሾ ውስጥ መሆኑ በአገር ውስጥ መገናኛ ብዙሃን ተዘግቧል። ውይይቱ ያተኮረው በሶስቱ ሀገራት መካከል ባለው የኢኮኖሚ፣ የፖለቲካና የጸጥታ ትብብሮች ላይ ነው። ሚኒስትሮቹ በተለይም በአፍሪካ ቀንድ ሰላም መረጋጋትና ብልጽግናን ለማረጋገጥ የሚደረገውን ጥረት ማጠናከር በሚቻልበት ሁኔታ ላይ ሰፊ ውይይት ያደረጉ ሲሆን በተለይም በቅርቡ አስመራ ላይ በሶስቱ ሀገራት ከተደረሰው ስምምነት በኋላ የመጡ አዎንታዊ ለውጦችን ገምግመዋል። በዚህ ወቅት የኢትዮ ኤርትራ ድንበር መከፈትና ወደ ሶስቱ ሀገራት ዋና ከተሞች የአየር ትራንስፖርት መጀመርን ለአብነት አንስተዋል። የኢትዮጵያ፣ የኤርትራና የሶማሊያ ሚኒስትሮች በአጠቃላይ በምስራቅ አፍሪካ የተገኘውን አበራታች ሰላም ለማጎላበትና የኢኮኖሚ ትብብርን ለማሳደግ ቀጠናዊ ውህደትን ማምጣት በሚቻልበት ሁኔታ ላይም መወያየታቸው ተዘግቧል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ከቱርኩ ፕሬዚዳንት ሬሴፕ ታይፕ ኤርዶጋን ጋር ተገናኝተው ተነጋግረዋል። ውጭ ጉዳይ ሚኒስትር ፖምፒዮ ወደ ቱርክ ያመሩት መቀመጫው ዩናይትድ ስቴትስ ውስጥ ስለሆነው ጋዜጠኛ መጥፋት የተደረገውን የምርመራ ውጤት እንደሚገልጹላቸው ከሳውዲ አረቢያ መሪዎች ዋስትና ካገኙ በኋላ ነው። የማይክል ብራውንን አጠር ያለ ዘገባ አዲሱ አበበ ይዞ ቀርቧል።
የአሜሪካው ውጭ ጉዳይ ሚኒስትር ማይክ ፖምፔዮ የአንካራን ኢዞምቦጋ አየር ማረፊያ ሲለቁ ቀደም ሲል ከፕሬዝዳንት ኤርዶጋን ጋር ስለ ጋዜጠኛ ጃማል ሐሾጊ በዝግ ከመወያየታቸው በቀር ከጋዜጠኞች ጋር አልተነጋገሩም። ከሳውዲ አረቢያ ወደ ቱርክ ከመብረራቸው አንድ ቀን አስቀድሞ ደግሞ ከሳውዲው ንጉሥ ሳልማንና ከአልጋ ወራሽ ልጃቸው ልዑል መሐመድ ቢን ሳልማን ጋር የጋዜጠኛ ሐሾጊን መሰወር አስመልክተው ተወያይተዋል። እናም ከሪያድ ከመነሳታቸው አስቀድሞ እንደተናገሩት የጠፋውን የሳውዲ ጋዜጠኛ በተመለከተ የሳውዲ መንግስት ግልጽ ምርመራ እንደሚያደርግ ቃል ገብቶላቸዋል። ሐሾጊ በህይወት አለ ወይስ ሞቷል የሚል ጥያቄም ከጋዜጠኞች ቀርቦላቸው ነበር ለሚስተር ፖምፔዮ።
I don't want to talk about any of the facts. They didn't want to either and that they want to have the option.
ለዚያ መናገር አልፈልግም እነርሱም አልፈልጉም። ምርመራውን በተሟላ ሁኔታ ማካሄድ ይፈልጋሉና ነው። እናም ያን እድል መፍቀድ ትክክል ይመስለኛል። ከዚያ በኋላ ነው መፍረድ የምንችለው። ያካሄዱትን ምርመራ መመዘን የምንችለውም ያኔ ነው።
በሳውዲ አረቢያው ንጉሳዊ ስርዓት ላይ የሰላሂስ በመሰንዘር የሚታወቀው ለዋሽንግተን ፖስት ጋዜጣ የሚጽፍ የነበረውና ኑሮውን በዩናይትድ ስቴትስ ያደረገው የሳውዲው ተወላጅ ጋዜጠኛ ጀማል ሐሾጊ ለመጨረሻ ጊዜ ታየው ልክ የዛሬ 15 ቀን መስከረም 22 ቱርካዊት እጮኛውን ለማግባት አስፈላጊ ዶክመንቶችን ወይም መረጃዎችን ለመውሰድ ኢስታንቡል ውስጥ ወደሚገኘው የሳውዲ ቆንስላ ጽህፈት ቤት ሲገባ መሆኑ ተገልጧል። ከዚያ የት ገባ? ምን ይዋጣው? አልታወቀም። ሲወጣም አልታየም። የቱርክ ባለስልጣናት የሳውዲ ሰራተኞች ገርለውታል ሲሉ፣ የሳውዲ ባለስልጣናት በበኩላቸው ከቆንስላው ጽህፈት ቤት ወጥቷል ይላሉ። ዎል ስትሪት ጆርናል ጋዜጣ እንደዘገበው ከሆነ ሳውዲዎች ሐሾጊን ደብድበው ገርለውታል። የቱርክ ባለስልጣናትም መረጃዎችን ለዩናይትድ ስቴትስና ለሳውዲ ባለስልጣናት እንደሰጡ ጽፏል። ኒውዮርክ ታይምስና ዋሽንግተን ፖስት ጋዜጦች በበኩላቸው 15 የቱርክ ባለስልጣናትን ጨምሮ አያሌ ተጠርጣሪዎች በሳውዲው የደህንነት አገልግሎትና በልዑል አልጋወራሹ መዝገብ ውስጥ ይገኛሉ በማለት አስፈራዋል።
የአውሮፓ መንግስታት እንደ ዩናይትድ ስቴትስ ሁሉ የጋዜጠኛ ጀማል ካሾጊ ጉዳይ በሚመለከት ምን ማድረግ እንዳለባቸው ግራ የተጋቡ ይመስላል። የሳውዲ አረቢያ መሪዎችን ይነቅፍ የነበረው ካሾጊ ከሁለት ሳምንታት በፊት ኢስታንቡል በሚገኘው የሳውዲ አረቢያ ቆንስላ ሲገባ እንጂ ሲወጣ አልታየም። አብዛኛው ሚዲያ ያተኮረው በካሾጊ ጉዳይ ላይ ዩናይትድ ስቴትስ በምትሰጠው ምላሽ ቢሆንም ሳውዲ አረቢያ በማያጠራጥር ሁኔታ በካሾጊ ደብዛ መጥፋት ተግባር ውስጥ ካለችበት የአውሮፓ መሪዎች ስለሚወስዱት እርምጃ እያሰላሰሉ መሆናቸው ታውቋል። ከሳውዲ አረቢያ ንጉሳዊ አገዛዝ ጋር ያላቸውን ጠቃሚ ያሉትን ግንኙነት ሳይጎዳ እርምጃ ስለመውሰድ እያሰቡ መሆናቸው ተዘግቧል።
የብሪታንያ ከአውሮፓ ህብረት የምትወጣበትን ሂደት አስመልክቶ በሚደረገው ድርድር ብዙም እንቅስቃሴ በማይታይበት በአሁኑ ወቅት የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ከአውሮፓ ህብረት መሪዎች ጋር ሊነጋገሩ ነው። ለወራት ያህል ሲካሄድ በቆየው ድርድር በብዙዎቹ ጉዳዮች ላይ ስምምነት አስገኝቷል ተብሏል። ይሁንና በሰሜን አየርላንድና የአውሮፓ ህብረት አባል በሆነችው አየርላንድ መካከል ያለውን የድንበር አያያዝ ያካተቱ ጉዳዮች አበይት መሰናክሎች ናቸውም ተብሏል። ጠቅላይ ሚኒስትሯ ከአውሮፓ ህብረት መሪዎች ጋር ከተነጋገሩ በኋላ ሌሎች 27 የአውሮፓ ሀገራት መሪዎች የብሪታንያን መውጣት በሚመለከት ስለሚደረጉ ድርድር እራት ላይ እንደሚወያዩ ተይዟል።
አድማጮች፣ ዜና የምትላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አፍጋኒስታን በሚካሄደው የምክር ቤት ምርጫ ሊወዳደሩ የነበሩ ሰው በምርጫ ዘመቻ ጽህፈት ቤታቸው ላይ በተፈጸመ የቦምብ ጥቃት እንደተገደሉ የሄልማንድ ክፍለ ሀገር ባለስልጣኖች ተናግረዋል። ጃባር ኳህርማን ላሽካርጋህ ከተማ በሚገኘው የምርጫ ዘመቻ ጽህፈት ቤታቸው ላይ በደረሰ ፍንዳታ እንደተገደሉ የሄልማንድ አስተዳደር ቃል አቀባይ ኦመር ዙዋክ ገልጸዋል። በርካታ ሌሎችም በፍንዳታው እንደቆሰሉ ቃል አቀባዩ ተናግረዋል። የሄልማንድ የአስቸኳይ ጊዜ ሆስፒታል ሐኪም ሁለት ሰዎች እንደሞቱና ስድስት እንደቆሰሉ ተናግረዋል።
የሩሲያ መርማሪዎች እንደሚሉት በክሪሚያ የቴክኒክ ኮሌጅ ቅጥር ግቢ የቦምብ ጥቃት ያደረሰውና የሩምታ ተኩስ የከፈተው አንድ የ22 ዓመት ዕድሜ ተማሪ ነው። ዛሬ በተፈጸመው ጥቃት 18 ሰዎች እንደተገደሉና እስካሁን በታወቀው 50 ሰዎች መቁሰላቸውን መርማሪዎቹ ይናገራሉ። መርማሪዎቹና የኮሌጁ ዲሬክተር በገለጹት መሰረት ከፍንዳታው በኋላ መሳሪያ የያዘ ሰው ከርች በተባለች ከተማ በሚገኘው የትምህርት ቤቱ ህንጻ ቅጥር ግቢ ውስጥ እየተዘዋወረ ባየው ሰው ላይ ሁሉ ይተኩስ ነበር። ክሪሚያ ያሉት ከፍተኛ የሩሲያ ባለስልጣን ሰርጌይ አክሲኖቪች ተማሪው ከጥቃቱ በኋላ ራሱን እንዳጠፋም ገልጠዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ጽኑ ምርመራ እንዲደረግ ትእዛዝ አስተላልፈዋል። ሰለባ ለሆኑ ቤተሰቦችም ሀዘናቸውን ገልጠው ቃል አቀባያቸው ዲሞትሪ ፔስኮቭ ጠቁመዋል።
በመጨረሻም የሚያንማር ወታደራዊ ኃይል ባለፈው ዓመት በሮሂንጋ ሙስሊሞች ላይ በርካታ የጭካኔ ተግባሮች ፈጽመዋል የሚለው ልዩ የተባበሩት መንግስታት ድርጅት ስላገኘው መረጃ ለድርጅቱ የጸጥታ ምክር ቤት ያቀርባል። ከ15ቱ የጸጥታ ምክር ቤት አባላት 9ኙ ብሪታንያ፣ ፈረንሳይ፣ አይቮሪ ኮስት፣ ኔዘርላንድ፣ ፔሩ፣ ፖላንድ፣ ስዊድን እና ዩናይትድ ስቴትስ በያዝነው ወር ከልዩ ቡድን መሪ ጋር ተገናኝተው መነጋገር እንደሚፈልጉ ትላንት በኦፊሴል ጥያቄ አቅርበዋል። በተባበሩት መንግስታት ድርጅት የሚያንማር አምባሳደር ሃውዱ ስዋን በበኩላቸው በላኩት ደብዳቤ ስብሰባ መጠራቱን ተቃውመዋል። ለተደረጉት ሌሎች መሻሻሎች እውቅና ሳይሰጡ ተጠያቂነት እንዲኖር የሚጠይቁ ከሆነ መጨረሻው ውድቀት የሚሆን አደገኛ ጥረት ነው በማለት አስጠንቅቀዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ።
ደቡብ ኢትዮጵያ ክልል ውስጥ በሚገኘው አማሮ ወረዳ ላይ በታጣቂዎች ተደጋጋሚ ጥቃት እየደረሰበት እንደሆነ የወረዳው አስተዳዳሪ ለአሜሪካ ድምጽ ገልጠዋል። በአማሮ ወረዳና በምዕራብ ጉጂ ዞን አዋሳኝ አካባቢዎች የተፈጠረውን ግጭት ለማብረድ ከገቡት የመከላከያ ሰራዊት አባላትም 3ቱ መገደላቸውንና 2ቱ መቅሰላቸውን የተናገሩት አስተዳዳሪው አቶ አማኑኤል አብደላ ታጣቂዎቹም የኦሮሞ ነጻነት ግንባር ኦነግ ሰዎች ስለመሆናቸው መረጃ ደርሶናል ነው ያሉት። በሌላ በኩል ስለ ጉዳዩ መረጃ እንደደረሳቸው የተናገሩት የኦነግ ስራ አስፈጻሚ አባልና ቃል አቀባይ አቶ ቶሌራ አዳባ ድርጊቱ የተፈጸመው በኦነግ ሰራዊት ነው አይደለም የሚለውን በማጣራት ላይ ነን ብለዋል። ጽዮን ግርማ ዝርዝሩን ይዛለች።
በደቡብ ክልል የሰገን ህዝቦች ካሉት 5 ወረዳዎች አንዱ የሆነው የአማሮ ወረዳ አስተዳዳሪ አቶ አማኑኤል አብደላ ለአሜሪካ ድምጽ እንደተናገሩት ሐሙስ ጥቅምት 1 2011 ዓ.ም ምህረት ከጧቱ 5 ሰዓት አካባቢ በምዕራብ ጉጂ አዋሳኝ ቀበሌ ላይ በታጣቂዎች ጥቃት እንደተፈጸመ ተናግረዋል።
በእለቱ ጎልበ የሚባል ቀበሌ ላይ ከጉጂ ለጠሪ ከሚባል ቀበሌ አካባቢ በከፍተኛ ሁኔታ ታጥቆ የመጡ ሰዎች ቀበሌውን በስፋት ወረው የነበረበት ሁኔታ ነው ያለው። በዛ ወቅት ያው አካባቢውን ለማረጋጋት የተቀመጠው የመከላከያ ሰራዊት ኃይል አለ። በዚህም አካባቢ እየተንቀሳቀሰ ችግሮችን ለማብረድ የሚሰራ በእለቱም ችግሩ የከፋ እንዳይሆንና ጉዳት እንዳይደርስ በሚል ወደ አካባቢው ተንቀሳቅሷል። ሲንቀሳቀስ ግን ትንኮሳ የተፈጸመው በመከላከያ ሰራዊት ላይ ጭምር ነው እና በዛ መሀል ከመከላከያ ሰራዊት ጋር የተፈጠረው መተኳኩስ መከላከያ ሰራዊትን ጭምር የተሰዋበት እና የቆሰሉበት ነገር ጭምር ነው ያለው።
በደረሰው ጥቃት 3 የመከላከያ ሰራዊት አባላት ህይወታቸው አልፎ 2 መቁሰላቸውን ገልጸው በወረዳው ላይ የሚገኘው የመከላከያ ሰራዊቱ የሻምበል አመራር ባዘጋጀው ስርዓት መሰረት አባላቱ በየእምነታቸው በተዘጋጀ ስርዓት ከትላንት በስቲያ ሰኞ ጥቅምት 5 ቀን እዛው አማሮ ውስጥ መቀበራቸውን አቶ አማኑኤል ተናግረዋል። አያይዘው በዚህ አካባቢ የሚከሰተው ግጭት ረዘም ያለ ጊዜ ማስቆጠሩን ጠቁመው የአማሮ ወረዳ አመራሮች ከመዕራብ ጉጂ አመራሮች ጋር በጋራ በመሆን ችግሩን ለመፍታት ከፍተኛ ጥረት እያደረጉ መሆኑን ይገልጻሉ። ነገር ግን በሁለቱም አካባቢ የተለያዩ ትንኮሳዎች ስላሉ እሱን ለመከላከል መከላከያ ሰራዊት አባላት እዛ እንደሚገኙ ገልጸው ሐሙስ ዕለት ደግሞ ጥቃቱን የፈጸሙት ታጣቂዎች በዚህኛው የመከላከያ ሰራዊት አባላት ጭምር ላይ ነው ብለዋል።
እንግዲህ ታጣቂዎቹ መደበኛ የህዝብ ክፍል አይደሉም። የተለያየ ዓላማ ያላቸውና በተደጋጋሚ አካባቢ ላይ ከፍት በመዝረፍ እንደገና የሰዎችን ህይወት እስካሁን በማጥፋት ላይ የተሰማሩ የታጠቁ አካላት ናቸው። እስካሁን ለእኛ በመጣ መረጃ መሰረት የኦነግ ታጣቂዎች እንደሆኑ ነው መረጃ አለ።
ነገሮች የበረዱ ይመስሉና ተመልሰው በሁለትና በሶስት ቀናት ውስጥ ውጥረት ውስጥ ይገባል ያሉት አቶ አማኑኤል የምዕራብ ጉጂ አመራሮችን በተደጋጋሚ እያነጋገርን ነበርም ብለዋል።
በጉዳዩ ላይ ከምዕራብ ጉጂ ዞንም ወረዳ አመራሮችም ጋር በተደጋጋሚ ስንነጋገር መጥተናል። ለተየ ጊዜ የተነጋገርን ነው፣ ግን ችግሩ እነሱን መቆጣጠር ከምንችሉት በላይ የሆነ እንዳለ ነው መስረቱ።
በሌላ በኩል የኦነግ ስራ አስፈጻሚ አባልና ቃል አቀባይ የሆኑት አቶ ቶሌራ አዳባ በዚህ አካባቢ ጥቃቱን ያደረሱት ታጣቂዎች የኦነግ ናቸው መባሉን አንስቼ ጠይቄያቸው ነበር።
በምዕራብ ጉጂ ዞን ተከሰተ የተባለው ግጭት በመንግስት በኩል ወይም በመከላከያ ሰራዊት በኩል የኦነግ ታጣቂዎች ናቸው የሚል ክስ አለ። ይህንን ሁኔታ ግን በጥልቀት ለማወቅ እየተከታተልን ነው፣ እያጣራን ስለሆነ ከዚህ በላይ በአሁኑ ጊዜ ለማለት የሚችለው ነገር የለም።
በዛ በኩል እነዚህ ይህን ድርጊት የፈጸሙት የኦነግ ወታደሮች ናቸው አይደሉም የሚሉትን ነው የምታጣሩት?
አዎ፣ ያንን እያጣራ ነው። ምን መሰለሽ ችግሩ በአሁኑ ሰዓት እንግዲህ በኦነግ ስም በየቦታው የሚንቀሳቀሱ ታጣቂ ኃይሎች አሉ። እነዚህ ሰዎች ልዩ ልዩ ጥቃቶችን ሲያደርሱ የመከላከያ ሰራዊትም ጸጥታን ለማስከበር ጸጥታን ማስከበር ኃላፊነታቸውን ለመወጣት በግዳጅ ላይ ይሰማራሉ። በዛ መሀል ግጭት መፈጠሩ ያለ ጉዳይ ነው። ግን እነዚህ ትክክለኛ የኦነግ አባላት ናቸው ወይ አይደሉም የሚለውን በበኩላችን ማጣራት አለብን። እነሱ የታጠቀ ኃይል በሙሉ እንደ ኦሮሞ ነጻነት ግንባር ሰራዊት ሊወስዱ ይችላሉ። ግን በዛ ስም የሚንቀሳቀሱ ከአሁን በፊትም በልዩ ልዩ ቦታዎች የዚህ አይነት እንቅስቃሴ የሚያደርጉ ኃይሎች መኖራቸውን እናውቃለን። ያንን ደግሞ ስናጣራ የእኛ አለመሆናቸውን ስናረጋግጥ ተገቢው መልስ እንሰጣለን ማለት ነው።
እንግዲህ አጣርታችሁ መቼ መልሼ ልደውል ምን ደረሳችሁ የሚለውን ለማረጋገጥ
እንግዲህ ሁለት ሶስት ቀን በኋላ መጠየቅ ትችያለሽ።
ከመንግስት ጋር ያላችሁ ውይይት ምን ደረሰ? ከዚህ ከታጠቁ ሰራዊቶች ጋር በተያያዘ ያለው
በመንግስትና በኦሮሞ ነጻነት ግንባር መካከል በሰራዊቱ አያያዝ ላይ ምንም የተፈጠረ ችግር የለም። አሁንም ደግሞ ከመንግስት ጋር እየተሰራ ነው። በዛ ላይ ስምምነት ላይ እየተደረሰ ነው።
የምዕራብ ጉጂ ዞን አስተዳዳሪ አቶ አበራ ቡኖ በጉዳዩ ላይ ያላቸውን አስተያየት ለመጠየቅ በእጅ ስልካቸው ላይ ተደጋጋሚ ሙከራ ብናደርግም ልናገኛቸው አልቻልንም። እንዳገኘናቸው ምላሻቸውን እንመለስበታለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ሰሞንኛው ትኩስ ርዕስ ነው ቀጣዩ። ትላንት የኢትዮጵያ ፓርላማ ያጸደቀውን የካቢኔ ጠቅላይ ሚኒስትሩ ያቀረቡትን የካቢኔ ዝርዝርና ውሳኔ ይመለከታል። አድማጮች፣ ቀደም ካለው ዜናችን ጋር በመግቢያችን ካስተዋወቅ ነው ርዕስ ጋር ነው የምንቆየው። የኢትዮጵያ የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመት በትላንትናው ዕለት ማጽደቁ ይታወሳል። አዲሱ የካቢኔ አባላትም በብቃት፣ በልምድ፣ በትምህርት ዝግጅትና ለውጥን መምራት የሚችሉ ተብለው የተመረጡ መሆኑን ነው ጠቅላይ ሚኒስትር አብይ ለምክር ቤቱ ያብራሩት።
ከአዲሱ ካቢኔ በኢትዮጵያ ለመጀመሪያ ጊዜ 50% ወይም ከ20ው አዲስ የካቢኔ አባላት ውስጥ 10 ሴቶች ናቸው። ጠቅላይ ሚኒስትር አብይ አህመድ እጩ ተሿሚዎቻቸውን ለምክር ቤቱ ሲያስተዋውቁ ባሰሙት ንግግር ኢትዮጵያ በተያያዘቻቸው የለውጥ ጉዞዎች ውስጥ የሴቶች ተሳትፎ ከፍተኛ ቦታ የሚሰጠው መሆኑን ነበር ያስረዱት።
የሴቶች ተሳትፎ በሚገባቸው ልክ እንዲሆን ጥያቄ ተቀርብ የቆየ ሲሆን በኢትዮጵያ ለመጀመሪያ ጊዜ ምናልባት በአፍሪካም ለመጀመሪያ ጊዜ ካሉን 20 የካቢኔ አባላት 10 ወይም 50% ሴት ሆነው ቀርበዋል።
ይህን ለየት ባለ ስሜት የተሰማውን ወይም ይፋ የተደረገውን የጠቅላይ ሚኒስትሩን የካቢኔ አባላት ሹመት ተከትሎም ጠቅላይ ሚኒስትሩ በአገሪቱ ታሪክ የመጀመሪያ ለሆነው የሰላም ሚኒስቴር ሚኒስትር እስካሁን የሕዝብ ተወካዮች ምክር ቤቱ አፈ ጉባኤ የነበሩትን ወይዘሮ ሙፈሪያት ካሚልን ሾመዋል። ወይዘሮ ሙፈሪያት ከዚህ ቀደም በተለያዩ የስራ ኃላፊነቶች የሰሩ ናቸው። የዲሞክራሲ ግንባታ ማዕከል የምርምር ኃላፊ በመሆን በሚኒስትርነት ማዕረግ የመለስ አመራር አካዳሚ ምክትል ፕሬዚዳንት በመሆንም አሁንም በሚኒስትር ማዕረግና እንዲሁም የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ የሴቶችና ህጻናት ሚኒስትር የነበሩ ሲሆን በድርጅት ደግሞ የደቡብ ህዝቦች ዲሞክራሲያዊ ንቅናቄ ሊቀመንበርና የኢህአዴግ የስራ አስፈጻሚ ኮሚቴም አባል ናቸው።
ሌላዋ በኢትዮጵያ ታሪክ ያስመዘገቡ ሴት ደግሞ የሀገር መከላከያ ሚኒስትር በመሆን የመጀመሪያዋ ሴት ተሿሚ ኢንጂነር አይሻ መሐመድ ናቸው። የአፋር ክልል ያደጋ መከላከልና ምግብ ዋስትና ቢሮ ኃላፊ እንዲሁም የባህልና ቱሪዝም ሚኒስትር ነበሩ። እስካሁኑ አዲሱ ሹመታቸው ድረስ ደግሞ የኮንስትራክሽን ሚኒስትር ነበሩ። በድርጅት የአፋር ብሔራዊ ዲሞክራሲያዊ ፓርቲ የማዕከላዊ ኮሚቴ አባል ናቸው።
ጠቅላይ ሚኒስትር አብይ ያለማሰለስ የሴቶችን ተሳትፎ ማሳደግ ለሀገር ሁለንተናዊ ደህንነትና እድገት ወሳኝ እንዲሁም አማራጭ የሌለው መሆኑን በማሳሰብ የሚታወቁ ናቸው። ለነኚህ ከፍተኛ ኃላፊነት ቦታዎች ሴቶችን ስለመረጡበትም ሲናገሩ እንዲህ ብለዋል።
ሴቶች በነበረው ነውጥ ውስጥ በጥቂት ፐርሰንት ካልሆነ በስተቀር ሀገር ተረጋግታ በሰላማዊ መንገድ እንድትሄድ ወታደር ያደረገው ሚና በላይ ትልቅ አስተዋጽኦ ያበረከቱ፣ በንጽጽር በሌብነት ባነሰ ደረጃ የሚታሙ፣ ስራቸውን የሚያከብሩ፣ በተጨባጭ ሰርተው የጀመርነውን ለውጥ ሊያዘልቁ ስለሚችሉ የእነሱን 50% አስፈጻሚ እንዲይዙ በህግ አወጣጥ እና አተረጓጎም ሂደት ውስጥም በዲሞክራሲ ተቋማት ውስጥም ይህ አሰራር ተጠናክሮ እንዲቀጥል ድርጅታችን በጉባኤው ባስቀመጠው አቅጣጫ መሰረት ተግባራዊ ሆኖ ለዚህ ምክር ቤት እንዲቀርብ ሆኗል።
የተቀሩት አዳዲስ ሴት የሚኒስትርነት ተሿሚዎች የኢህአዴግ የስራ አስፈጻሚ ኮሚቴ አባልና የህወሓት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ናቸው። የንግድና ኢንዱስትሪ ሚኒስትር ሆነዋል። የአዲስ አበባ ከተማ ምክትል ከንቲባ የነበሩት ወይዘሮ ዳግማዊት ሞገስ የትራንስፖርት ሚኒስትር፣ ከአሁን ቀደም የባህልና ቱሪዝም አሁን ደግሞ የሰራተኛና ማህበራዊ ጉዳይ ሚኒስትር የሆኑት ደግሞ ዶክተር ሂሩት ወልደ ማርያም ይባላሉ። የህፃናት ሴቶችና ወጣቶች ጉዳይ ወይዘሮ ያለም ጸጋይ አስፋው የባህልና ቱሪዝም ሚኒስቴር አዲስ ተሿሚም ሴት ናቸው። ዶክተር ሂሩት ካሳው ይባላሉ። ወይዘሮ አዳነች አበቤ የኦዴፓ እና የኢህአዴግ የስራ አስፈጻሚ አባል ናቸው። የገቢዎች ሚኒስትር ሆነው ተሾመዋል። በሚኒስትር ማዕረግ የፕላንና ልማት ኮሚሽን ኮሚሽነር የሆኑት ደግሞ ዶክተር ፍጹም አሰፋ አደላ ይባላሉ። ሌላዋ ዶክተር ኤርጎጌ ተስፋዬ ወልደ መስቀል ይባላሉ። የሰራተኛና ማህበራዊ ጉዳይ ሚኒስትር ሆነው የተሾሙት ናቸው።
ቆንጅት፣ እንግዲህ የሴቶች ተሿሚዎች መብዛት ይልቁንም ደግሞ እኩሌታውን ኃላፊነት መረከብ ታሪካዊ መሆኑ በተደጋጋሚ ተነግሮለታል። የሚያነቃቃ ሀሳብ መሆኑ ለወጣት ለታዳጊ ሴቶች ሊፈጥር የሚችለውን የመነቃቃት ስሜትና በራስ የመተማመን ሁኔታ ጥያቄ ውስጥ አይገባም። ግን ታሪካዊ መሆኑን ያህል ፈታፈታ አድርገን እንድንጠይቅ ያደርጋል። እነኚህ ሴቶች ምን ሰሩ ከዚህ ቀደም? ቤትኛዎቹ ስራዎቻቸው ይታወቃሉንም? ብዙ መወያየት ያለብን ይመስለኛል።
ነው በተለይ ዋና ዋናዎቹን አዲሱን የሰላም ሚኒስቴር ሚኒስትርነት የተሾሙትን ወይዘሮ ሙፈሪያትንና ለመከላከያ ሚኒስትርነት የመጀመሪያዋ ሴት የሆኑትን ወይዘሮ አይሻ መሐመድ። ይሄ ትልልቅ የሚኒስትርነት ቦታ ነውና ወደፊትም ልናገኛቸው እንሞክራለን።
ልክ ነው ቆንጂት። ባለው ይት ደግሰናል፣ አስበናል። በተከታታይ ይልቁንም ደግሞ ተሰሚነት ያላቸው ስለሴቶች ጉዳይ የሚቆረቆሩ ስለሴቶች ጉዳይም ብዙ የሰሩ ከወጣቱም ቀደም ካለውም ትውልድ እንግዶች ጋብዘልና ወያይ ያሰናዳን ነው። አሁን ግን በጠቅላላ ሁኔታ የሚታየውን ትንታኔ የሚሰጡን እንግዳ መስመር ላይ ይጠብቁናል። እኔና አንቺ ሰፋ ባለው ብዙዎችን ባካተተው ውይይት እንመለሳለን።
እንግዶችን ይዘን እንመለሳለን።
እናመሰግናለሁ።
መልካም አሉላ።
አድማጮች፣ አሁን ወደ ውይይቱ ወደተከታዩ የትንታኔ ርዕስ ነው የምንሻገረው። የኢኒሽቲቭ አፍሪካ ዲሬክተር እና የአፍሪካ ንግድ ምክር ቤቶች ስራ አስፈጻሚ ዲሬክተር አቶ ክቡር ገና እንጋብዝ ነው። ወደዚያው ልሰዳቸው። አቶ ክቡር፣ የትላንትና የህዝብ ተወካዮች ምክር ቤት ውሳኔ ጠቅላይ ሚኒስትር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመትና ሽግሽግ በተመለከተ የእርስዎን እይታ እንዲያካፍሉን የጋበዝ ነው። ታሪካዊነቱ ብዙ ተነግሮለታል። ከዚህ ቀደም ታይቶ በማይታወቅ ሁኔታ ከተሿሚዎች 50% ሴቶች መሆናቸው እያነጋገረ ነው። አይነቱ ለየት ያለ ነውና በዚሁን እንድርድር ሰው በስራ ተሳትፎም በኃላፊነትም በሰሩባቸውም ቦታዎች ሴቶች በአመራር ኃላፊነት ቦታ የሚሰሩበትን በቅርበት የማየትም አብረውም የመስራትም እድል የነበረው ይመስለኛል። ከተቀላላው ስሜት እንነሳ። ምን ተሰማው? ምን ታዘቡ?
የተጠበቀ ነው ለማለት ያስቸግራል። ከዚህ በፊት የመጀመሪያውን ካቢኔ ሲያቋቁሙ የሴቶች ቁጥር አነስተኛ በመሆኑ አንዳንድ ሰዎች የተቹ ነበሩ። ነገር ግን አሁን ደግሞ አዲሱን ሲያቋቁሙ ወንድና የሴትን ሚኒስትሮች ቁጥር እኩል በማድረግ ህዝቡን በሙሉ እንዲገረም ራሱን እንዲጠይቅና ሁኔታው ያልተለመደ እንደመሆኑ መጠን በኢንተርናሽናል ደረጃ እንዲታይ ሆናል። እኔ ግን በ2018 እንዳውም ጥሩ ጊዜ ጀመርን ይመስለኛል። እንደዚህ ማሰብ ለብዙ ለውጦችን በር የሚከፍት ይመስለኛል።
የቀደሙ አሰራሮችን መለስ ብሎ ማየት፣ የትኞቹ ሰሩ የትኞቹ አልሰሩ ምንም እንዲመለከቱ ይጠበቃል። አዳዲስ ህልሞች፣ አዳዲስ ተስፋዎች የፈነጠቀ አደረጃጀትም ነውና የቶቹ ዘለቄታ ያለው ውጤት ያመጣሉ የሚለውን መጠየቁ አይቀርም። በትላንትናው ምለት ዜናውን ተከትሎ አንስተናል። የነኚህ ሴቶች ወደ ከፍተኛው ሐላፊነት መምጣት ይልቁንም በካቢኔ ውስጥም በአይነተኝነታቸው ተለይተው የሚታዩ የመከላከያ ሚኒስትርን የመሰሉ የሰላም ሚኒስቴር አዲስ ነው፣ በስሩ በርከት ያሉ የደህንነት መስሪያ ቤቶችና የፖሊስ ኮሚሽንን ያቀፈ ነው። ሴቶች መሆናቸው የበለጠ እንዲያነጋግር የበለጠም ጎላ ብሎ እንዲታይ ያድርጎታል። ቦታዎቹ ከሚጠይቁት ኃላፊነት አንፃር
እንግዲህ ውጤቱ እንዳሉት ወደፊት የሚታይ ነው የሚሆነው። ነገር ግን በሚኒስትር ደረጃ ወደኋላ ታሪኩን ብንወስድ፣ በአቶ ኃይለ ማርያም ጊዜ ብንወስድ፣ እንደዚሁም በአቶ መለስ ጊዜ ብንወስድ፣ በወቅቱ የተሾሙት ሚኒስትሮች አሁን ተመልሰን ጊዜውን ስናጤነው ይህ ነው የሚባል ሚኒስትር እኔ በበኩሌ አይመጣልኝም። ማለት የመከላከያ ሚኒስትር ከዚህ በፊት ወንድ ነበረ ከማለት ውጭ። ስለዚህ ሴቶች ስለሆኑ ነው አሁን መቼም ጉዳዩ ትንሽ ትኩረትን ይሳበው። እንዳልኩት ወደፊት እንግዲህ እነዚህ የሴት ሚኒስትሮች ውጤት ይታያል። ምንድን ነው የሚታየኝ እኔ አሁን በካቢኔ ሚኒስቴር ስብሰባ ላይም ውይይቱ ትንሽ የሚለወጥ ይመስለኛል። እንግዲህ ሴቶች በራሳቸው የሚያመጡት አመለካከትና ባህሪ ከወንዶች ሊለይ ይችላል። በዛም ስንወስ ሊያመጡ የሚችሉት አዳዲስ ነገሮች ወይም ደግሞ አዳዲስ ጉዳዮች የውይይቱ አካሄድ እንዴት ይመስላል የሚለው እንደ በፊቱ ይቀጥላል የሚል እምነት የለኝም። አዲስ ነገር እናያለን የሚል እምነት ነው ያለኝ። እኔ በበኩሌ ሳየው ብዙዎቹ በእርግጥም አዲስ ናቸው። ብዙዎቻችን አዲስ የሆነ ነገር መቼም ትንሽም ቢሆን ያስደነግጠናል። ነገር ግን በሴቶቻችን እምነት ሊኖረን ይገባል። በአብዛኞቻችን መቼም ሴት እናት በጥሩ እንዳሳደጉን ነው የምናውቀው። እንደ አጋጣሚ ሆነው በታሪካችን ብዙ ትልልቅ ከፍተኛ ቦታ ሳያገኙ ቀርቷል። ያው የወንድ ተጽዕኖ እና የወንድ ዓለም እንደመሆኑ መጠን ይሄ ተለውጧል። እንግዲህ የምናየው ይሆናል ብዬ ነው የምገምተው። በጥሩ ተስፋ ብንመለከተው የተሻለ ይሆናል የሚል እምነት አለኝ።
በጥሩ ተስፋ ብንመለከተው ብለዋል አቶ ክቡር ገና። አዲስ ተስፋ እንደመሆኑ አዳዲስ አቀራረቦችን እና ይሆናል በካቢኔ ክርክሮችም ጭምር ብለዋል። የሴቶች የሆነ ምን አይነት ነገር እንደው ይጠብቃሉ? በሐሳብ ደረጃ ሊነሳም ይችላል አዲስ ነገር እና ያለን ስላሉ ነው።
እንግዲህ አዲስ ነገር እንደውም አንደኛው ሚኒስቴር መስሪያ ቤት የሰላም ሚኒስቴር የሚል ነው። እሱም ለሴት የሚመራ ሚኒስቴር ነው። እንግዲህ ብዙ ቦታ ይኖራል ብዬ አልገምትም። ሀሳቡ ግን ወደ አሜሪካ እንኳን ብንወስድ ገና የአሜሪካን ኮንስቲቱሽን ሲጻፍ እንዲህ አይነት ሚኒስቴር ይቋቋም ተብሎ ውይይትና ክርክር ተካሂዷል በወቅቱ። ስለዚህ አዲስ የሰላም ሚኒስቴር በተለይ ግጭቶችን አሁን በቅርቡ ያየናቸው ግጭቶች እንደ አዲስ አበባ ከአዲስ አበባም ውጭ በምን መልኩ ሊጠፉም እንደገና እንዳያገግሙም ሊደረግ የሚቻልበትን መንገድ ይቀይሳል የሚል እምነት አለኝ። ከዛ ውጭ በየትምህርት ቤቱ እንደዚሁ ሰላም እንዴት ሊመጣ እንደሚችል እና ስለ ሰላም ትምህርት ሊቀርብ የሚችልበትም የጦርም ኃይል ራሱ ሰላምን ለማምጣት ስለሆነ ጦር የሚሄደው በዛም ማሰላለፍ ውጤት ሊያመጣ የሚችልበትን መንገድ ያመቻቻል ብዬ ገምታለሁ። የሰብአዊ መብት በትክክል እንዲጠበቅ የሚያደርግ ይመስለኛል። እንግዲህ እንደዚህ የመሳሰሉ ስራዎችን ይሰራል ብዬ ነው የምገምተው። በአንድ በኩል ግን የሴቶች መኖር እንደዚህ ግጭት እየከፋ እየመጣ እያየን ስለሆነ እሱን የሚቀንስ በመጠኑም ቢሆን ወደ ሰላማዊ መንገድ ሊያመጣ የሚችል አሰራሮችን እና አስተያየቶችን የሚያቀርቡ ይመስለኛል ብዬ ነው የምገምተው።
አቶ ክቡር ገና፣ ይሄ የሰላም ሚኒስቴር የሚለው ይልቁንም ደግሞ ግጭቶች እዚህም እዛም በሚታዩበት በአሁኑ ጊዜ አስፈላጊነቱን መገመት ይቻላል። ጠባይና አደረጃጀቱን በግልጽ በእርግጠኝነት ባናውቅም አዲስ እንደመሆኑ ለኢትዮጵያ ሌሎች ተቋማት በስሩ መሆናቸው ግን አንድ ሌላ ጥያቄ በተጓዳኝ እንድናነሳ ያደርጋል። የጸጥታ ድርጅቶች ናቸው የመጨረሻው ውጤት ሰላምን ማምጣት የተረጋጋ ሁኔታ እንዲፈጠር ከመፈለግ ጋር የሚያያዝ ይመስላል። በርቀት ለምንረዳው ከዚህ ቀደም ከነበሩ 28 የሚኒስቴር መስሪያ ቤቶች ወደ 20 ማወረድ የተደረገውን ያህል ተጣምሮ የመጡ መኖራቸው ቀደም ሲል በጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ሆነ በጠቅላይ ሚኒስትር መለስ ዜናዊ ወቅት እናየው እንደነበረ አንድ ግለሰብ የሚኒስቴር መስሪያ ቤት ኃላፊ ይሆናል፣ የቦርድ ተጠሪ ይሆናል፣ ስራዎች በብቃት እንዳይሰሩ እንቅፋት መሆኑ በግልጽ እስኪታይ ድረስ የዘለቀ ሁኔታ ላለመደገሙ በምን እርግጠኛ መሆን ይቻላል? ጅምርም ቢሆን ሐሳብም ቢሆን ብዙ ድርጅቶችን ሚኒስትር መስሪያ ቤቶችን አንድ ስር ማምጣቱ የተወሳሰበ ቢሮክራሲ አሰራርን ለመቀነስ የተደረገ መሆኑ በይፋ ተገልጿል። ይሁንና ተደራራቢ ነገርስ መምጣቱ ችግር አይሆንም ወይ? እንዴት ይቻቻል ይሆን?
እሱ ይታይ ነው የሚሆነው። እንግዲህ ከበስተኋላ ያለው አስተሳሰብ ግልጽ ስላልሆነ በትክክል ለመናገር ያስቸግራል። ለማንኛውም ግን እነዚህ ከደህንነትና ከጸጥታ ጋር የተያያዙ መስሪያ ቤቶች የራሳቸው ባህሪና የራሳቸው ደግሞ በየጊዜው እየጨመሩ እየተስፋፉ የመጡ ናቸው። በመሰረቱ ወደኋላ ዞር ብለን ስንመለከት ታሪካችንን ማለት ነው እንደነዚህ አይነት መስሪያ ቤቶች በኢትዮጵያ ታሪክ ውስጥ ከአጼ ኃይለ ሥላሴ ጊዜ ጀምሮ የመጡ ናቸው። በዛውም እንግዲህ ስንመለከት በየጊዜው እየጨመሩ እንጂ እየቀነሱ አልሄዱም። ስለዚህ በአንድ በኩል አንድ ቦታ መሰብሰባቸው እንዲቀነስና እንዳውም ሰላማ የሰብአዊ መብትም አጠባበቅ ላይ የተሻለ ሁኔታ ሊፈጥር ይችላል። ሰላምንም ሊያመጣ የሚችልበትን በተለይ ደግሞ ሰላም በአንድ ሊመጣ የማይችል እንደሆነ ሁላችንም እናውቃለን። ከትምህርት ቤት ጀምሮ ተማሪዎችን፣ መምህራኖች እንደዚሁም ደግሞ በየደረጃ ያሉ ከሚዲያ ጀምሮ ሌሎችም ክፍሎች ሰላምን ሊያነግቡ የሚችሉበትን መንገድ ሊያመቻች ይችላል የሚል እምነት ነው ያለኝ። እኔ በበኩሌ በተለይ አንድ አይነት መስሪያ ቤቶች እንደመሆናቸው መጠን ሊታጠፉ የሚገባቸው ካሉ ሊታጠፉ አይከፋም። እኔ የህዝብ ደህንነት መስሪያ ቤት ኖሮ ህዝብን ከሚያስጨንቅ ሊዘጋ ደስ ይለኛል።
የህዝብ ደህንነት የሚለውን የመሰለ ትልቅ ስም ይዘው ውጤቱ ሌላ ከሆነ በእርግጥም እሱን መጠየቁ አይቀርም። ውስብስብና አላስፈላጊ የሆነ አሰራርን ለማጥፋት ወይም ለማስቀረት የቀለጠፈ አስተዳደራዊ ስርዓትን ለማስረጽ የታለመ መሆኑን ጠቅላይ ሚኒስትሩ አጽንኦት ሰጥተው ገልጸዋል። አቶ ክብሩ ገና እንዳሉት በሂደት የሚታይ ነው። በጅምሩ ፈንጠቅ ያለውን ዜና ተከትሎ የእርስዎን ሀሳብ እንዲያጋሩን ነው የጋበዝነው። መልሰን በመሰል ርዕሶች እንደምናገኘው ተስፋ አድርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ።
በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያንና ኤርትራውያን በጋራ ግንዛቤ ለመፍጠርና ለጡት ካንሰር ህሙማን የሚውል ገንዘብ ለማሰባሰብ የሩጫና የእግር ጉዞ አደረጉ። የጥቅምት ወር በዓለም አቀፍ የጡት ካንሰርና የሚያስከትሏቸው ችግሮች የሚታሰብበት ወር ከመሆን ጋር ተያይዞ በየዓመቱ የሚዘጋጀውና የዘንድሮ ለስድስተኛ ጊዜ የተካሄደ ነው። በዚሁ የሩጫና የእግር ጉዞ ኢትዮጵያውያኑና ኤርትራውያኑን ጨምሮ አሜሪካውያንና የሌሎች ሀገር ዜጎች ተሳትፎበት ነበር። መስታወት አራጋው በቦታው ተገኝታ ዘግባለች። ዝርዝሩን እናሰማለን።
ባሳለፍነው ቅዳሜ በአሌክሳንድሪያ ቨርጂኒያ የጡት ካንሰር ህሙማንን ለመደገፍ በተዘጋጀው የአጭር ርቀት ሩጫና የእግር ጉዞ የገቢ ማሰባሰቢያ ፕሮግራም ላይ በመቶዎች የሚቆጠሩ ሰዎች ተሳትፈዋል። ይህ የገቢ ማሰባሰቢያ የተዘጋጀው በአልፋ የጡት ካንሰር ህሙማን መርጃ ማዕከል አማካኝነት ነበር። በዋሽንግተን ዲሲ እና አዋሳኝ ግዛቶች የሚኖሩ ኢትዮጵያውያንና ኤርትራውያን በጋራ የህክምና መሳሪያዎችን ወደ ሁለቱም ሀገራት ለመላክ ገቢ ለማሰባሰብ ሲባል ከዛሬ 6 ዓመታት በፊት ነበር የተጀመረው። ቬሮኒካ ሙሴ የአልፋ የጡት ካንሰር ህሙማን መርጃ ማዕከል መስራችና ስራ አስኪያጅ።
የዘንድሮ ለየት የሚያደርገው ያው በሁለቱ ሀገሮች በተፈጠረው የስምምነት መንገድ ሁለቱንም ኤምባሲዎች አነጋግረናል፣ ጥሩ መልስ ሰጥተውናል። ስለዚህ የሁለቱ ሀገሮች ጋር ግንኙነት ማድረግ መቻላችን ያቀልልናል። ምክንያቱም ማሞግራም ለመላክ ነው እንግዲህ ትልቁ ጎሉ የአልፋ አሁን እና ይህንን መሳሪያ በምንልክበት ጊዜ አንዳንድ ቅድመ ዝግጅቶች ያስፈልገዋል። መንግስትም መፍቀድና የሚያስፈልጉትን ፕሮሰሶቹን እንደሚያግዙን ዘንድሮ በሁለቱም ኤምባሲዎች በኩል ተስፋና ግንኙነት ፈጥረናል። ስቲል ማሞግራም በጣም ውድ ነው። እና በተለይ ኢትዮጵያ ደግሞ አዲስ መሆን አለበት የሚል ፖሊሲ ስላለው እሱን ለማስተካከል የሌሎችም የዚህ ሀገር ድርጅቶች ያስፈልጉናል። በጣም ውድ ስለሆነ ምክንያቱም አሁን ይሄ በዚህ ሬዝ አረግነው ገንዘብ ተገዝቶ የሚቻል አይደለም። የሴቶች ጡት ሲቆረጥ ጡታቸው ውስጥ የሚያስገቡት ፕሮሰስ ብዙ ዶኔሽን አግኝተን በየጊዜው የላክን ነው። ባለፈው ወደ ኤርትራም ልከናል፣ ወደ ኢትዮጵያም ልከናል። አሁን ደግሞ በብዛት አለን። እሱን ደግሞ በሚቀጥለው ሳምንት ውስጥ ለመላክ ተዘጋጅተናል።
ወይዘሮ ንግስቲ ዘወልዲ በጡት ካንሰር ህመም ለስድስት ዓመታት ህክምናን ሲከታተሉ ቆይተው አሁን በሙሉ ጤንነት ላይ እንደሚገኙ ይናገራሉ። ለጡት ካንሰር የሚዳርጉት ምክንያቶች ናቸው ያሏቸውን ከራሳቸው ተሞክሮ አጋርተውናል።
መጀመሪያ ምግብ አለው፣ ኮንትሪቢዩተር ነው። ጭንቀት ለሰው ልጅ መጀመሪያ ጠንቅ የበሽታ ነው እና መነሻው አናውቀውም፣ ግን በተቻለ መጠን ዘና ያለ መጨነቃው ችግርን አክብዶ ያለ ማየት ነው። አስፈላጊ ከሆነ መወያየት ከሚያስፈልገው ሰው ጋር እሱ ነው እንግዲህ። አሁን ምልሽ በዚህ ነው ብለን ካንሰር እንዲህ ነው ያመጣው ብለን ልናደርገው አንችልም።
ኢትዮጵያና ኤርትራ በቅርቡ የደረሱት የሰላም ስምምነት በዩናይትድ ስቴትስ ለረጅም ጊዜ ለኖሩት ለወይዘሮ ንግስቲ ትልቅ ትርጉም እንዳለው ይናገራሉ። ወይዘሮ ንግስቲ በትውልድ ኤርትራዊ ቢሆኑም ተወልደው ያደጉት ግን ኢትዮጵያ ነው።
እኔ ኢትዮጵያ ያደኩበት ነው፣ አገሬ ነው። ሁለቱንም ህዝቦች አንድ ናቸው። ምንም የፖለቲካም ደስሞ የለኝም። አንድ ሆነን እንደ አንድ ወንድምና እህት አብረን ተጉዘን ችግርም ሲመጣ በሽታም ሲመጣ አብረን በሰላም መወያየት ደግሞ ኦፕን መሆን። ካንሰር በተለይ ደግሞ መደበቅ የለበትም። ችግራችን የባህላችን ችግር እሱ ነው። ራሳችን ያመጣ ነው ይመስለናል። ጤነኛ ነኝ የተባለ ዛሬ ነገ ታሞ ታይዋለሽ። ግን እኛ በንጹህ ልብ በቃ ተፋቅረን ተስማምተን አንድ ሰው ሲታመም አይዞሽ ማለት በሁሉ ነገር በቃ መረዳዳት እንዳለበት አምናለሁ እና እኔ እግዚአብሔርን አመሰግናለሁ እዚህ መድረሳችን። እውነቴን ነው የምልሽ።
ይህንን አመታዊ የገቢ ማሰባሰቢያ ዝግጅት ከሚያግዙ ተሳታፊዎች መካከል ወይዘሮ አልማዝ አንዷ ናቸው።
ለዚህ የመጣ ሁሉ ምንም ልዩነት የለም። ቢኮዝ ሰው ለአንድ አላማ ለአንድ ሀሳብ ነው የሚመጣው። የካንሰር በሽተኞች እናትም እህቶቹም ለመርዳት ነበር በሁለቱ ሀገር ያሉ፣ ይሄ ነበር እቅዱ። አሁን ደግሞ በይበልጥ ደስ የሚል ነው፣ በጣም ደስ የሚል ነው። ሰላም ወርዶ ደግሞ በይበልጥ ትልቅ ሆኖ ሰፍቶ የታመሙትን ለመርዳት በያሉበት እንግዲህ እንዳልኩሽ ያንን እርዳታ ለማድረግ ነው የሚዘጋጀው እና ደስታው በጣም ደስ ይላል። ሰላሙ ይቀጥልልን።
ሌላው ተሳታፊ በኢትዮጵያ ከትውልድ እስከ እውቀት የኖሩ ኤርትራዊ የሁለቱ ሀገራት ሰላም ስምምነት የተጋረጡ ችግሮችን በጋራ ለማሸነፍ ትልቅ አስተዋጽኦ እንደሚኖረው ይናገራሉ።
አማሃደር ሙሴ ባላለው የተወለድኩት ደሴ ነው፣ ያደግኩት ደግሞ ድሬዳዋ ነው። የመጨረሻ ቦታ የነበረው በኢትዮጵያ ውስጥ የጣና ፈሳሽ ማጓጓዣ ባለንብረቶች ማህበር የቦርድ አባል ነበርኩኝ። አለመታደል ሆኖ ግን በ1998 ዓ.ም ከቤት ንብረታችን ከተፈናቀሉት ውስጥ አንዱ ነኝ እና ከዛም ወደዚህ ሀገር መጥቼ ኑሮዬን የመሰረትኩት እዚህ ሀገር ነው። እንግዲህ ይህ የካንሰር ሶሳይቲ በትንሽ እህቴ የተጀመረው ምንም ቢሆን ሁለቱ ሀገሮች በእንደዚህ አይነት ሁኔታ ላይ በነበሩበት ጊዜ እኛ ህዝቦቹ ግን አንድ ነን በማለት ለአንድ አላማ ይሄ ካንሰር ሶሳይቲን በመመስረት እህቴ በመሰረተችው ተስፋቶ እናደርግ ነበር እስካለፈው አመት ድረስ። አሁን ግን በሁለቱ ሀገሮች በተፈጠረው የእርቅ ስምምነት መሰረት ዛሬ ለአንድ አላማ በአንድነት ኢትዮጵያውያንና ኤርትራውያን መቼም ስሙንም ልጠራው እኔ አንድ ህዝብ በአንድነት ሆነን የዓለም ጠር የሆነውን ካንሰር ለመቋቋም በአንድነት ተሰብስበናል።
መታሰቢያ ከፈለኝ የጤና ባለሙያ ናት። ማንኛውም ሰው ካንሰርን ለመከላከል ተከታታይ የጤና ምርመራ ማድረግ እንዳለበት ትመክራለች።
በየወሩ ራሳችንን ጡታችንን ቼክ ማድረግ አለበት። አንዳንድ ነገሮችንም ለየት ያለ ነገር በምናይ ጊዜ ወዲያውኑ ለዶክተራችን በመናገር አስፈላጊውን ክትትል መደረግ እንዳለበት ለመናገር ነው። በተጨማሪም ደግሞ አመጋገባችን፣ ሰውነት ለመጀመርና ስፖርት መስራት እንዳለብን ለመግለጽ ነው።
ሌላዋ የጤና ባለሙያ መነን ሀዱሽ ናት።
ይሄ አንደኛ ሰው ኦፕን ሆኖ መናገር እንዳለበት፣ እርዳታዎች በጣም ብዙ ስላሉ በተለይ እዚህ ከሆነ ሪሶርስ በጣም ብዙ እንዳለ አምናለሁ አውቃለሁ። ከዛ ውጪ ግን በተለይ ሰዎች አንዴ እሱ early stage ላይ ካገኙት አንደኛ spiritually strong እንዲሆኑ ያረዳቸዋል። መተባበር ካለና መተሳሰቡ ወደዛ አይነት ከመጡ ብዙ ጊዜ ግን በእኛ ባህል መደበቅና ወደ ብቻቸው ስለሚያደርጉት ዳውን ይሆናሉና እሱን ለመገፋፋት ነው በቃ። አብረን እንወጣዋለን ለማለት ነው።
ወይዘሮ ቬሮኒካ በቀጣይ አመታት ለሚዘጋጁት የገቢ ማስተባበያ ዝግጅቶች መሳተፍ ለሚፈልጉ የጤና ባለሙያዎችና ግለሰቦች በመጨረሻ ጥሪ አስተላልፈዋል።
እና ያው ለሚቀጥለው አመት ያው ሁሉም ሰው እንዲሳተፍ እየጋበዝን ግን በተለይ ደግሞ በዚህ አይነት በዶክተሮች ኒውትሪሽን በዚህ ፊልድስ ለሚሰሩ ወገኖቻችን abcsr.org ገብተው ይሳተፉ ከዚህ ኦርጋናይዜሽን ጋር አብረው እንዲሰሩ ጥሪ እናደርጋለን።
ዓለም አቀፉ የጤና ድርጅት WHO በቅርቡ ባወጣው መረጃ መሰረት በአለማችን በየአመቱ በ2.1 ሚሊዮን ሴቶች ላይ የጡት ካንሰር ይታያል። የጡት ካንሰር ከ40 እስከ 69 የእድሜ ክልል ላይ የሚገኙ ወንዶችና በብዛት ግን ሴቶች ላይ ሊከሰት እንደሚችል፣ ካንሰሩ በሰውነት ውስጥ መኖሩ በጊዜ ከታወቀ ግን በሕክምና የመዳን ተስፋው ከፍተኛ እንደሆነም መረጃው ያመለክታል።
መስታወትን ለዝግጅቱ አመሰግናለሁ። በየአመቱ በያዝነው ወር በወርሃ ጥቅምት ስለ ህመሙ የተሻለ ግንዛቤ ለመፍጠርና ለፈውስ ፍለጋ የሚደረገውን ጥረት ለማገዝ ከሚከናወኑ እንቅስቃሴዎች የሚካተተውን ይህን በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያንና ኤርትራውያን ማህበረሰብ አባላት አመታዊ የሩጫና የእግር ጉዞ ስነ ስርዓቶች ነው የተከታተልነው። 3ኛ አመት ነው በስነ ስርዓቱን ተከታትላ ስትዘግብልን መስታወት በድጋሚ አመሰግናለሁ። አድማጮች ታዲያ የካንሰር ባለሙያና ለጡት ካንሰር ተጋልጠው ነገር ግን በህይወት ለመትረፍ የቻሉ እንግዳ ጋብዘን በጉዳዩ ወይም በዚሁ ህመም ዙሪያ ወደፊት እንወያያለን። አሁን አዳነች
የሙዚቃ ክፍለ ጊዜ ነው አይደል?
በእርግጥ የሙዚቃ ክፍለ ጊዜ ነው። ብዙ ዘገባ በስቷልና ከወሬው ፋታ የሚወሰድበት ሰንበት ያለ ዜማ ነው ያስታውቅ ይሆን?
የቆየ ነው።
እስቲ ገምጪ።
አይ እኔን ነገር ታቃለህ እንግዲህ በሙዚቃ በኩል
ማህሙድ አህመድ ነው ተወዳጅ ነው።
ምክንያት አጣ ሆይ በምን ሰበብ ደላሽ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣ ሆይ በምን ሰበብ ደላሽ በዓይንሽ እንዳልፈላሽ ፈራሁኛ እኛል በሚያፈልከው ቸረ የመረምረኛል በጉንጮችሽ ሰበብ ልጠላሽ ፈልጌ እንጆሪ እንዴት ልጥላን እንደምን አድርጌ ለማድረግ ፈልጌ ጥርስሽ ምክንያት ወተት መሰለብ ታፒን በማለት ይህም ሰበብ አይሆንም ለጠላሽ አቃተኝ ወተት እንዴት ልጥላ ልጅነቴም ያለ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣ ሆይ በምን ሰበብ ልጥላሽ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣ ሆይ በምን ሰበብ ልጥላሽ በምን ሰበብ ልጥላሽ መጥፎች ከምን ላይነው በጸጉርሽ እንዳይሆነ እራትሽ ላይ ያለው ሰው ይስቅብኛል ሀር ተወዳለ
የፍቅር ወጥመን ነው መላ ሁሉ ገላሽ ምክንያት አጣሁልሽ በምን ሰበብ ልጥላሽ ያለ ቆየት ባለ ስልቱ ማህሙድ አህሙድ ነበር ያዝናናን። ማህሙድና መስግናለን። አድማጮች አሁን እዚህ ግድም ሪሶሪዎችን እናስተውስና ወደ ቀሪው ዝግጅቶቻችን እናልፋለን።
ኢትዮጵያ ኤርትራና ሶማሊያ በመስራቅ አፍሪካ የተገኙን ሰላም ለማጎላበት በጋራ ለመስራት ተስማሙ። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ፣ የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳልህና የሶማሊያ ውጭ ጉዳይ ሚኒስትር አህመድ ኢሴው አዋድ የተሳተፉበት የሶስትዮሽ ውይይት በዛሬው ዕለት የተካሄደው ሞቃዲሾ ውስጥ መሆኑ በሀገር ውስጥ መገናኛ ብዙሃን ተዘግቧል። ውይይቱ ያተኮረው በሶስቱ ሀገራት መካከል ባለው የኢኮኖሚ ፖለቲካና የጸጥታ ትብብሮች ላይ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከቱርክ ፕሬዚደንት ረጀብ ታይብ ኤርዶዋን ጋር ተገናኙ። ውጭ ጉዳይ ሚኒስትር ፖምፔዮ ወደ ቱርክ ያመሩት መቀመጫው ዩናይትድ ስቴትስ ውስጥ ስለሆነው ጋዜጠኛ መጥፋት የተደረገውን የምርመራ ውጤት እንደሚገልጹላቸው ከሳውዲ አረቢያ መሪዎች ዋስትና ካገኙ በኋላ ነው። የአውሮፓ መንግስታት እንደ ዩናይትድ ስቴትስ ሁሉ የጋዜጠኛ ጀማል ካሾጊ ጉዳይ በሚመለከት ምን ማድረግ እንዳለባቸው ግራ የተጋቡ ይመስላል። የሳውዲ አረቢያ መሪዎችን ይነቅፍ የነበረው ካሾጊ ከሁለት ዓመታት በፊት ኢስታንቡል በሚገኘው የሳውዲ አረቢያ ቆንስላ ሲገባ እንጂ ሲወጣ አልታየም። የብሪታንያ ከአውሮፓ ህብረት መውጣትን አስመልክቶ በሚደረገው ድርድር ብዙም እንቅስቃሴ ባልታየበት በአሁኑ ወቅት የብሪታንያ ጠቅላይ ሚኒስትር ተሬዛ ሜይ ከአውሮፓ ህብረት መሪዎች ጋር ሊነጋገሩ ነው። አፍጋኒስታን በሚካሄደው የምክር ቤት ምርጫ ሊወዳደሩ የነበሩ ሰው በምርጫ ዘመቻ ጽህፈት ቤታቸው ላይ በተፈጸመ የቦምብ ጥቃት እንደተገደሉ የሄልማንድ ክፍለ ሀገር ባለስልጣኖች ተናግረዋል። የሩሲያ መርማሪዎች እንደሚሉት በክሪሚያ የቴክኒክ ኮሌጅ የቦምብ ጥቃትና የገፍ ተኩስ የከፈተው አንድ የ22 ዓመት ዕድሜ ተማሪ ነው። ዛሬ በተፈጸመው ጥቃት 18 ሰዎች እንደሞቱና ቢያንስ 50 እንደቆሰሉ መርማሪዎች ገልጸዋል።
ከሰዓቱ የዓለም ዜና ዋና ዋናውን ነበር ያሰማናቸው አድማጮች። አሁን ወደ ቀሪው ቅንብሮች እናልፋለን። ወደ ባህር ዳርም ይወስድናል። ለኤሌክትሪክ ኃይል ማስተላለፊያ በእንግሊዝኛው ስያሜው ትራንስፎርመር ለተባለው መሳሪያ ግዢ የሚውል ወጪ 70% ያህል ከከፈላችሁ የመብራት ተጠቃሚ ትሆናላችሁ ተብለን ወጪውን ብንከፍልም እስካሁን ግን ተጠቃሚ አልሆንም ሲሉ የባህር ዳርና የደብረ ታቦር ከተማ ነዋሪዎች ገለጡ ይላል አስቴር ምስጋናው ያጠናቀረችልን ዘገባ።
አቶ ግዛቸው ደነቀው የባህር ዳር ከተማ ነዋሪ ናቸው። ለደታ ሳይት እየተባለ በሚጠራው አካባቢ ቤት በቅርቡ ሰርተው ገብተዋል። ከአመት በፊት መብራት ለማስገባት ከአካባቢው ነዋሪዎች ጋር በመሆን በባህር ዳር ከተማ ለሚገኘው ለኢትዮጵያ ኤሌክትሪክ ኃይል አገልግሎት ጥያቄ ያቀርባሉ። ያገኙት መልስ ግን ትራንስፎርመር የለንም፣ ወጪውን ከሸፈናችሁ በወር ውስጥ መብራት ታገኛላችሁ ይባላሉ።
ዋናው ላይን ሲገመት ከ6 ሚሊዮን በላይ ተገመተ። ያው 70% ማህበረሰቡ እንዲሸፍን የመንግስትን ድርሻ ማለት ነው። ይሁን እንጂ እስካሁን ያው ምንም መብራት አይል ዞር ብሎ ማላየንም። ባለ መግባቱ ከ1000 በላይ አባወራ ይሆናል። በ2010 ነሐሴ ማለት 2009 ለ2010 አዲስ አመት መግቢያ አካባቢ ነው በአንድ ወር ጊዜ ውስጥ በሚል ያው በኮሚቴ ሰብሳቢዎች አማካይነት ለየአባላቱ ይሄ ጥሪ ደረሰ። አብዛኛው ያው እንደምልሽ የቤት ክራይ የመረረው ነው። ቤት መሰርቶ መግባት ፍላጎት ያለው ነው። ባደረሰ ቤት ሰርቶ ማጠናቀቅ ሳይሆን በደረሰበት መግባት ስለሆነ የሰው ፍላጎት አመት ባል የተለመደውን ዶሮም ይሁን በቅርጫ የሚለውን ነገር ትቶ የመብራት 3800 ነው ፐር ኢንዲቪጁዋል የከፈለው ለመብራት ቅድሚያ በሚል ነው አብዛኛው የከፈለው። ተስፋ የሚለውን ስለያየ ብዙ ሰው በደረሰበት ገብቷል እና እኔም ከዛ ውስጥ አንዱ ነኝ። ያው እንግዲህ የ2010 አመት ባል ለመብራት ነው አውለ ነው የገባን የሚለውን እንትን እዚህ ጋር።
በሌላ በኩል ደግሞ የደብረ ታቦር ከተማ ነዋሪዎች ኮሚቴ አዋቅረው የላኳቸውን 4 ሰዎች በአገልግሎት ጽፈት ቤቱ ቅጥር ግቢ ውስጥ አገኘዋቸው።
መለሰ ዘውድ ባላለው ቀበሌ 05 ደብረ ታቦር ከተማ ነው የመጣሁት። የመጣ ነው ከዚህ ከ2006 ወደ 350 ምናምን ሰዎች ቀገፋ የሚባል ሰፈር ላይ ሰፍረው ይገኛሉ። እያንዳንዱ ቤት 360 ምናምኖቹ በአምስት ቤተሰብ ባዛ እንኳን ማት ቤተሰብ ነው። እስከ 2006 ጀምሮ እስካሁን ጨለማ ውስጥ ነው ያሉት። ማህበረሰቡ አብዛኛው ማህበረሰቡ ከቤት ውስጥ ገብቷል መብራት አገልግሎት ግን የለም እዚህ ደግሞ ዛሬ ባህር ዳር መብራት ኃይል ጽፈት ቤት የመጣ ነው የመብራት ችግር ይፈታልናል ብለን ነበር አሁንም እዚህ መሰሱ የለም ምን እናርጋችሁ ብለው መልሰው እየሰደዱና ነው መፍትሄ የለም
እስካሁን ክፍያ ፈጽማቸው
ክፍያ ፈጽማናላው ከኛም መንግስትም ተውጣቶ ወደ 1 ሚሊዮን 200 ምናምን 1 ሚሊዮን 300 ሺህ ብር አካባቢ ተከፍሏል ከህብረተሰብ ገንዘብ ተዋጥቶ ማለት ነው።
አቶ ግዛቸውም ሆነ ከደብረታቦር ከተማ የመጡ ነዋሪዎች እንደነገሩኝ ከሆነ የሚኖሩበት ሰፈር መብራት ባለመኖሩ የህገ ወጥ መሳሪያ ሽያጭ ማካሄጃ ሆኗል ይላሉ።
መብራት ባለመኖሩ እንደው ከዛም አልፎ ገና ከአንድ ሰዓት ጀምሮ የጥይት መሞከሪያ የትንሽም ትልቅ መሳሪያ መሻሻጫ ነገር ነው የሆነው። ዝም ብሎ ለየት ሲተኮስ ነው የሚያድር ሌባውን ነው መሳሪያ ተፈታሹ ነው አይለይምና ያው እንግዲህ መንግስት ምናልባት አሁን በአሁንኛው ደግሞ በአዲሱ አስተዳደር እንደው የሚያይልን ነገር ካለ እንጂ እንደው ባልመጣንስ ከመአለት ነው እየደረስን ያለን።
አቤት ያው ግኔ ገብቻለሁ ሰፈሩ ግን ያው አልፎ አልፎ አንዳንድ ሰዎች ነው የገቡ ሌሎች ህብረተሰቡ ያልገባባቸው ሰፈሮች የመሳሪያ መሻጫ ሆኖ ነው ያሉት ካጨለመለት አንሳሪ ተነስተ ምሽት በጣም ጥይት ተኮሳል ከባድ ነው ለመኖር አዚያካይ ራሱ።
አቶ ወንድሙ ገብሬ የአማራ ክልል ኤሌክትሪክ ኃይል አገልግሎት የህዝብ ግንኙነት ኃላፊ ናቸው። ችግሩ ያለው መቼ ባህር ዳርና ደብረታቦር ብቻ በሁሉም ክልሎች ጭምር እንጂ ያውም ደግሞ ከአምስት አመት በፊት ጀምሮ ወረፋይ የሚጠብቁ አሉ አሉኝ።
በአጠቃላይ በባህር ዳር ብቻ ሳይሆን በዚህ በአማራ ክልል ላይ በተለያዩ ቦታዎች ላይ የክፍያ ከፍለው የሚጠባበቁ ደንበኞች አሉ። ስለዚህ ጥያቄው ትክክል ነው። ኦልሞስት የአምስት አመት ባክሎግ አለብን። አሁን ወደ ባህር ዳር ስፔሻሊ ምናልባት ምን ሄድ ከሆነ ወደ ሰባት አካባቢ መንደሮች አሉ። ሰባት አካባቢ መንደሮች የከፈሉት በ2010 እስከ ሐምሌ 2010 ባለው ነው። እንደ ቆይታ ሲታይ ከሌላው ጋር ለምሳሌ ሰቆጣ አካባቢ፣ ዋግምራ ዞን አካባቢ፣ ወልዲያ አካባቢ፣ ደብረታቦር አካባቢ እንደከፈሉት እና የዚህ እንደኛ ተራጣባበቅ አሁን ነው የከፈሉት በሚያስብሉ ውስጥ ነው ያሉት። ለምን 2005 2006 2007 2008 የከፈሉ ማህበራት በብዛት ስላሉ ማለት ነው። ለምን ሊከማች ቻለ? ቀደም እንዳልኩት በአቅርቦትና በፍላጎት መካከል ያለ መጣጣም በመኖሩና የድርጅቱ የፋይናንስ አቅም ያን ያህል ደካማ ለመሆኑ ወደ ማህበራዊ ግዴታዎች ውስጥ ወይም ደግሞ ህብረተሰቡ በቀላሉ ይሄንን አገልግሎት መጠቀም በሚያስችል መልኩ ባስቀመጠው ስትራቴጂ በትክክለኛው አቀለ ህብረተሰቡ ስለሚያቀርብ የፋይናንስ አቅሙ ደካማ ነው የሚሆነው። ስለዚህ ምንድነው አሁን እንደ ስትራቴጂ የተያዘው? ሁለት ነገር መውሰድ እንችላለን። አንደኛም ከዚህ በፊት በአዲስ አበባ በማዕከል የነበረው አደረጃጀት ወደ ክልል እንዲወርድ አላማው ምንድነው? ከክልል መስተዳድርና ከዞን መስተዳድሮች ከወረዳ መስተዳድሮች ጋር የትኛው ይቅደም የትኛው ነው ለማህበራዊ አገልግሎት ሰፊ ሽፋን የሚሰጠው ወይ ፋይዳ ያለው የሚለውን ተናቦ ለመስራት የክልላዊ አደረጃጀት እየያዘ ነው ያለው። ይሄ አንድ አብሮ ተናቦ ለመስራት የሚጠቅም ነው ማለት ነው። ሌላው ደግሞ ከዚህ ካወራረዱ ጋር ተያይዞ የህዝብ ክንፍ የሚባላል አሁን እያደረጀ ነው ያለው። ህብረተሰቡ ችግሩንም መረዳት እንዳለበት ተግዳሮቶቹ ምንድናቸው የሚለውንም ከህዝቡ ጋር ቁጭ ብሎ መምከር አስፈላጊ በመሆኑ አሁን የህዝብ ክንፍ እያደረጀ ነው። ሌላው ያው በማዕከል ደረጃ ግዢ ተፈጽሞ ያው እንደ የቅደም ተከተላቸው የሚስተናገዱበትን መንገድም እየተመቻቸ ነው። አሁን ምናልባት ባህር ዳር አካባቢ እንደ ቅደም ተከተሉ ከሄድ ባህር ዳር አሁን ነው የከፈለው ማለት ይቻላል። እናው ግን ያም ሆኖ ግን አሁን ለደታ ሰፈር የሚባል አካባቢ የከፍተኛ መስመር የትራንስፎርመር ቤዝ አቁመን ጨርሰናል በዚሁም በችግር ውስጥ። ስለዚህ መቼ የሚለው ሊሆን የሚችለው ምንድነው? አቅርቦቱ እንድትስተካከለ ወዲያውኑ ስራ እንጀምር ይሆናል የሚለው ሊያግባባን ይችላል። አብዛኛውን አቅርቦቱ ከውጭ ግዢ ጋር የተያያዘ ከምንዛሬ ፍላክቹዌሽን ጋር እነኚህ ጫራታዎችም የሚቀያየሩበት ጊዜ አለ። በዚህ አመት ውስጥ ምናልባት የቃው ተስተካክሎ የሚቀርብ ከሆነ ሁሉንም የጀመርናቸውን ስራዎች እናጠናቀቃለን የሚለው የሚያግባባን ይመስለኛል።
በቀጣይም ከህዝብና ከመንግስት ጋር የጋራ መድረክ በመፍጠር ሰፊ ውይይት እንደሚደረግ አቶ ወንድሙ አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የመጨረሻው ዝግጅታችን ዲሞክራሲ በተግባር ይሆናል። አዘጋጅና አቅራቢ ሰለሞን ክፍሌ።
በዩናይትድ ስቴትስ ፖለቲካ ውስጥ ቁልፍ ነው ለሚባለው አማካይ ዘመን ምርጫ የቀሩት 3 ሳምንታት ብቻ ናቸው። በዚህ በያዝነው ጊዜ ታዲያ አውራ የሚባሉት ዩናይትድ ስቴትስ ሪፐብሊካንና ዲሞክራቲክ ፓርቲዎች የሚስማሙባቸውን ወይም የሚጓራቸውን ሐሳቦችና አካባቢዎች ለማግኘት እጅግ በጣም አስቸጋሪ እንደሆነ ብዙዎች ይናገራሉ። የተወካዮች ምክር ቤቱን ለመጪዎች 2 አመታት በበላይነት ለመቆጣጠር እየፍተፍ ጨረጨሩ ባሉበት ሁለቱም ወገኖች ዘንድ ፕሬዝዳንት ትራምፕ ራሳቸው የመጪው ምርጫ አዝማሚያ ወሳኝ ዋልታ የመሆናቸውን ሁኔታ ግን የሚያጠራጥር ያለ አይመስልም ይላል። በ2018ቱ ምርጫ የትራምፕ ጫና ላይ የብሔራዊ ጉዳዮች ሪፖርተራችን ጂም ማለን ከዋሽንግተን ዲሲ ያጠናቀረውን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል።
የዘንድሮ የአማካይ ዘመን የተወካዮች ምክር ቤት የስቴቶችና አካባቢያዊ ስልጣናት ምርጫ በተለይ ለፕሬዝዳንት ዶናልድ ትራምፕ የግል ጉዳይ ነው።
All of this extraordinary progress is at stake. It is at stake. I'm not on the ballot, but in a certain way.
ይህ እጅግ ልዩ የሆነ እድገት ሁሉ ለምርጫው የሚቀርብ ነው ይቀርባል። እኔ የምርጫው ፉክክር ውስጥ የለሁም። ይሁን እንጂ በተለየ መንገድ ምርጫው ውስጥ አለሁ። ስለዚህ እባካችሁ ውጡና ድምጽ ስጡ፣ ውጡና ምረጡ።
ትራምፕ ዋና የሚባሉ ደጋፊዎቻቸውን እያነቃቁ ያሉትን ያህል እንደ ጄኒ ሄይንዝ አይነት ተቺዎችንም አነሳስተዋል።
There's an active resistance to this president who is operating as
ከህግ በላይ የሆነ ያህል አድርገው እየተንቀሳቀሱ ባሉት በእኒህ ፕሬዝዳንት ላይ የነቃ ተቃውሞ አለ።
በዚህ አመት ምርጫ ውስጥ ማዕከላዊው ሰው ትራምፕ ናቸው ይላሉ የአሜሪካን ዩኒቨርሲቲው ተንታኝ ዴቪድ ባርከር።
Yes, Democrats from, you know, the day after the election in 2016 have been waiting for this day.
ያለፈው የ2009 ዓመተ ምህረት በኢትዮጵያ ዘመን አቆጣጠር መሆኑ ከተጠናቀቀ አንስቶ ዲሞክራቶቹ ይህችን ቀን እየጠበቁ ናቸው። እናም ሁሉም ነገር ስለ ትራምፕ ነው። ትራምፕም ያንን ሙሉ በሙሉ ይፈልጉታል። ሁሉም ነገር ስለ እርሳቸው እንዲሆን ይፈልጋሉ።
ለምክር ቤት መቀመጫዎች የሚካሄዱት ምርጫዎች ብሔራዊ ይዘትና መነቃቃትን የተላበሱ እንዲሆኑ በማድረግ በኩል ያለውን ሂደት ትራምፕ እንዳፋጠኑት የጆርጅ ታውን ዩኒቨርሲቲዋ ሌራ ብራውን ይናገራሉ።
It really is now all national and everyone is kind of looking at
በርግጥም ብሔራዊ ሆኗል። ያንዳንዱ ሰው ምርጫውን እያየ ያለው ዶናልድ ትራምፕንና ሪፐብሊካን ፓርቲያቸውን የመቀበል ወይም ያለመቀበል ውሳኔ ህዝብ አድርጎ ነው።
ለትራምፕና ለደጋፊዎቻቸው ይህ አባባል ትርጉም እንዳለው የፕሬዝዳንቱ የቀድሞ ስልጣውጪና አማካሪ ስቲቭ ባነን ተናግረዋል።
I think if you make this a national referendum and nationalize this election on the success
ይህንን ምርጫ ብሔራዊ ውሳኔ ህዝብና ብሔራዊ ጉዳይ ለማድረግ የምትፈልገው በፕሬዝዳንት ትራምፕ ፕሮግራም ላይ ከሆነ አሸናፊው ማን እንደሚሆን ግልጽ ነው። ዲሞክራቶች ይደፈጠጣሉ።
ይሁን እንጂ የሪፐብሊካን ፓርቲውን የቀድሞ ሊቀመንበር ማይክል ስቲልን ጨምሮ በዚህ ሐሳብ ላይ ጥርጣሬ ያላቸው አልጠፉም።
All right, fine. You want it to be about you? Well, every candidate on the ballot now has to account.
መልካም ይሁን ምርጫው ስላንተ እንዲሆን ትፈልጋለህ? እንደዚያ ከሆነ ለፉክክር የሚቀርበው እያንዳንዱ እጩ ስለምግባርህ ማብራሪያ መስጠት ይኖርበታል። ስለ ትዊቶችም ኃላፊነት መውሰድ ይኖርበታል።
የሜሪላንዱ የህዝብ እንደራሴ ዳች ረፐርስበርገር እንደሚሉት ግን ይህ ሐሳብና አካሄድ ዲሞክራት ድምጽ ሰጪዎች እጅግ ግዙፍ በሆነ ቁጥር እንዲወጡ ይገፋቸዋል።
When all you do is care about yourself and not about people and not about people what they
የምታደርገው ሁሉ ስለ ህዝብ ሳይሆን ስለ ራስህ እያሰብክ ከሆነ ህዝቡ የሚፈልገውን ካልሆነ የምታደርገው ይጎዳሃል። ለምሳሌ አዛውንት ዜጎች የህክምና አገልግሎት እየፈለጉ በፖለቲካው ጥሩ ሆነ ለመታየት ስትል ያንን የምታሳጣቸው ከሆነ ይጎዳሃል። ለዚህ ነው ድምጹን ሊሰጥ ብዙ ሰው ይወጣል ብዬ የማስበው።
ቅስቀሳዎቻቸውን በራሳቸው ደጋፊዎች ውስጥ ለማቀብ የመረጡትን ፕሬዝዳንት ግን ያ እንብዛም የሚያሳስባቸው አይመስልም ይላሉ የህዝብ አስተያየት ሰብሳቢ ተንታኝና ቀማሪው ተቋም ጋለፕ ባለሙያ ፍራንክ ኒውፖርት።
He's kind of given up on attempting to broaden his appeal, it looks like. It fits more with his style. He has a very, as we all know, a very combative style.
እንደሚመስለው የቅስቀሳቸውን አድማስ ለማስፋት መሞከር ተተዋል። እንደምናውቀው በጣም ተጋፋጭ ወይም ተዋጊ አይነት ዘዴ ነው ያላቸው። ጠላት ማበጀት ይወዳሉ። ምክንያቱም ሁልጊዜ የሚታገሉት አንዳች አካል እንዲኖር ይፈልጋሉ። ስለዚህ እንደ ትራምፕ ላለ ፕሬዝዳንት አጀንዳና ቅስቀሳውን ማስፋት ከባድ ይሆንበታል።
ምንም እንኳ የሚስተር ትራምፕ ስምና ፎቶ በመጪው ጥቅምት 27 በሚካሄደው ምርጫ ወረቀቶችና ኮሮጆ ላይ ባይኖርም ውጤቱ ግን በቀሪው የፕሬዝዳንቱ አስተዳደር ላይ የሚኖረው ትርጉምና ጫና ብርቱ ይሆናል።
አድማጮች ለምሽቱ ያዝነው በዚህ አበቃ። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ተናደሩ። Thank you.